The Voice of America. በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮቹን እንዴት አጣቸው ስንል ጠይቀናል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓመተ ምህረት ነው ይላል። በሐዋሳ ዩኒቨርሲቲ የጽዋት ሳይንስ የ3ኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሩ ዞን ወደ ቤተሰቦቹ ለመሄድ አዲስ አበባ ካራቆሬ አካባቢ የምትገኘው እህቱ ጋር አድሮ በጠዋት የአውቶቡስ ተራን መንገድ ጀመርኩ አለ።
እዛ ጠዋት ተነስቼ ባስ ለመሳፈር ከጓደኞቼ ጋር አንድ ታክሲ ወርጄ ፋርማሲ ላይ ያለው ተኩስ ተከፈተብን። ሶስት ልጆቹም እዛ ሞቱ። እኔ እዚህ ማስተራ አንድ እግሬ እዛው በጣም ተጎድቶ ነበረ። አንድ እግሬ ጤነኛ ነበረ። ትንሽ መቆሰለ ቁርጭም ጥሎ ይዞ መጀመሪያ እግሬ ታክሞ መዳን ሲገባው ሕክምና ሳያስፈቅዱኝ ወይ ሳያስፈቅኝ ጤነኛውን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለመውራት በሚስማር አድርጎ እጄን በግመድ አስሮ ተሰቅሎን፣ እንዲሁም ቁስሎችን በትንሳ እየጎተቱ በስለት እየወጉኝ ቶርች ያደረጉኝ ነበረ። በጣም ከባድ ነበረ ለመውራት፣ በጣም ከባድ። እኔ ብቻ አይደለም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይሞታል ብሎ በር ላይ ወረወሩት። ያኔ አሁኑ በሽተኛ ነው። እንደ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ በኛ ሀገር ሰምቼ የማላውቀው ነገ የማልሰማው የምርመራ ስርዓት ነበረው።
የት ሆስፒታል ነው የተወሰድከው መጀመሪያ? እና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው?
መጀመሪያ የተወሰድኩት ፖሊስ ሆስፒታል ነው። እግሬ ሲቆረጥ እኔ ያው መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ብዬ ስጠይቋቸው መርፌ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል፣ ተኛለሁ። ከዛ ያኔ እኔ መሞት ፈልግ ነበር። ግሉኮስ ይቆርጣለሁ የሚያስተኛ እንቅልፍ ወጉኝ። አንድ ወር ከምናምን እንደቆየ በኋላ ትልቁስ ላይ ወደ ማዕከላዊ ወሰዱ።
ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከ15 ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል።
ቁስሌ ነው የተወሰድኩት። ቁስሌ ደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ እዛ ወስዶኝ ሰቅሎኝ፣ ቁስሌም ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን እኔም ሰቅሎኝ፣ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር በወቅቱ። አሁን ይኖራሉ ብዬ አስባለሁ። እነ ኮሎኔል ዳንኤል ተሰማ፣ እነ ዶክተር ላቁ ብዙ ሰዎች ነበሩ ያኔ። ዱላሞቺ ለብዙ ሰዎች እኔን እያሳኝ ያስፈራሩ ነበር እየጎተቱ። በጣም አሰቃቂ ነው። ተሰቅሎ በረጅም ጊዜ ለመቆየት ሁለት እጄ ደርቆ ነበረ። ከዛ ደግሞ ሽንት ቤት ሲወስዱኝ አንድ ሰው ቀኝን ይዞ፣ አንድ ሰው አንድ ግራኛ እጄን ይዞ የተወሰነ ሜትር እየወረወሩ እያነሱ እየወረወሩ እያነሱ አንድ ቀን ሽንት ቤት ወሰዱኝ። ከዛ ያው ሱላላት። ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። ደግሞ በጣም ከባድ ነበረ።
በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ?
ከእኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ በመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በዚህ ወረዳ ብዙ ልጅ ህጻኖች ይሞታሉ፣ ይህ ነገር ማቆም አለበት ብለን ተቃውሞ ሰልፍ ዩኒቨርሲቲ ውስጥ ጠይቀዋለን። በጥያቄ መልክ በስብሰባ ይህንን ነው ቢያነስ አሳደን አሳደን ክብን ትምህርት ቤት አዘጋ ብሎ ህዝመቱ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ክሳቸውን ኦኔጋ አባል ሆነ ኦኔጋ ተሰልጥነ መሳሪያ ይዤ መሳሪያ ሲታከፋፍል ወይም ሊታፈነዳ ላይ ነበርክ ብሎ ነው ተሰሱ።
ስንከሰስ ከሰባት ሰዎች ጋር ነበርን የተከሰስ ነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነ ቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ሕክምና እንዳገኝ ዳኛውን ለምኛቸው ነበር ይላል።
ቁስሌን ከፍቼ ምናምን ባንዴጅ ፈትቼ ለችሎ ተሳየ ሚሞት ነው የጥቼ ታክሜ የመደን ድሌ ላስፋና የድል ሰጠን ይገባልና የራስና መት ፈቀድልኝ ስልታቸው አይ አይሰጥም ባሉ ሁሉም ሰው ግድፊት እኮ ነው ችየምን አንቀስ ቀራልኝ እኔ ወጥቼ መጥፋት አልችልም ሰው ዋስትና የሚከለከል ተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው እኔ መጥፋት አልችልም የትም አለም እንዲፈታል እስረኛ ነኝ የተሰጠውን ከአንድ ቦታ ከአንድ ቦታ ካልወሰደኝ የትም ቦታ ቢሆን ሰው እዛው የሚጠብቀው መሄድ አልችልም እና ዋስትና ተከልክዬ ቃልቲ ውስጥ ወረወሩ አንድ ቤት ውስጥ ያኔ 700 ምናምን በነበረው አንድ ቤት ውስጥ ገባው አንድ ሰው አንድ ግሩ ትራስ አርጎ ያኛው ግሩ ደግሞ ክላችን ክላሱ ላይ እሱ ወደጃጅሙ አንድ ወደጃጅሩ ስለሱ መሃል አንድ ሰው ተጨምሮ ምንተኛ እዛ ውስጥ አስገቡት።
እንኳን ሁለት ግር አጥቼ ከነቁስ ሌላለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞችን ክብካቤ ህይወቴ ተርፎ ከ12 ዓመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት።
ያኔ ነርቭስተኛንም ግሪቼ እንደተቀጣሉ ግሪቼ እንደተቀጣሉ።
የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦች?
አባቴ ነው እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አልጋ ላይ ያለች ክፍለ ሀገር ነው ያለች ወለጋ። አንድ በሽተኛ ይታለች አዲስ አበባ ከኔ ጋር 12 ዓመት ሙሉ ሲያስለቅሷ ሲሰቃይ ነበረች። አሁን እሷ ቤት ነው አደርኩት፣ እሷ ነች የተቀበለች።
ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት።
ብዙ ተስፋ አደርጋለሁ። ያው ኢትዮጵያ ብዙ ምልክቶች አሉ። ነገ የበላይነት ሰው ያለ ህግ የማይቀጣበት ሰው ያለ ህግ የማይፈረድበት ህግ ሁሉንም ሰው እኩል ትምህርት የሚያደርግበት ዲሞክራሲ ያለን ብዬ ተስፋ አደርጋለሁ።
እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።